Artinya semua yang dimusnahkan ayuhun.
Amin.
Tari berziarah sekat ia menemarbet ia temutajulus wa andaj ati chanaku yang miliona. Ihi ia cepus masaf ayat kali mikenyo. Filipsius mengarah hat kota sedisna bermacam songgil mengarah sedis kota hamus di jemros ke sarat sarat terus no. Filipsius yang lo melihat sahok kudus Paulus no. Ia ni melihat dengan kudus Paulus ia masaf different yang ini no. አምላካችን መድኃኒታችን ኢየሱስ ክርስቶስ ካስተማረው ትምህርት ነው። እሱ አስቀድሞ በማቴዎስ ወንጌል ምዕራፍ 6 ቁጥር 5 ጀምሮ እስከ 34 ድረስ ሰው ልጆች በሚመሩት የሕይወት ጉዟቸው እንዴት በእግዚአብሔር መደገፍ እንዳለባቸው ያለ ጭንቀት የመኖርን ህይወት ምሳሌነት ከማን መማር እንዳለባቸው ከገለጠው ነው የወሰደው ቅዱስ ጳውሎስ እና ባለቤቱ በገለጠልን መጠን ዛሬ የምንማረው በአንዳች አትጨነቁ በሚል ርዕስ ይሆናል። በፊልጵስዩስ ምዕራፍ 4 ቁጥር 6 ጀምሮ እስከ 7 ድረስ በመንፈስ ቅዱስ ገላጭነት ቅዱስ ጳውሎስ የጻፈው መልእክት እንደዚህ ይላል። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ እግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። በመጀመሪያ ሁሉ በፊት ያላላችን በተፈጥሮ ሰዎች ሆነን ሁሉ ለምንሰራው ሥራችን፣ ለገንዘባችን፣ ለጤናችን፣ ለልጆቻችን ጠቅሰን ለማንዘልቀው ነገሮች ሁሉ ትዳራችን ጨምሮ ለምድሩ ብቻ ሳይሆን ስለመንፈሳዊ ሕይወታችንም ጭምር ሁሉ ጊዜ ስለንሳ የሚሰበክ ሰው ስለንሳ ተሰብኮ ንሳ ባለመግባቱ የተነሳ በሌላ ቀን ጭማሪ ሲማር መጨነቁ አይደለም። ስለምድሩ ብቻ ሳይሆን ስለሰማያዊ ሕይወታችን የራሳችን ጭንቀት ወይም የራሳችን ጥያቄ የራሳችን ፍላጎት አለ። ታሪክ ይሄ በእኛ የተጀመረ አይደለም። ተመሳሳይ ፍላጎት፣ ተመሳሳይ ጥያቄ፣ ተመሳሳይ መሻት የነበራቸው ሰዎች ደግሞ መዝግቦ እናገኛለን። ይሄ የምንናገርለት ታሪኩ የተመዘገበበት መዝገብ ቅዱስ መጽሐፍ። ከብሉይ ኪዳን መጽሐፍ ለመጥቀስ የሳሙኤልና ሐና ታሪክ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 እና ምዕራፍ 2 ላይ ተጽፎ ይገኛል። ያና ባባ ህልቃና ይባል ነበር ይላል። ለህልቃና ሁለት ሚስቶች ነበሩት። የሁለተኛይቱ ሚስቱ ምክንያት የመጀመሪያይቱ ሚስት አለመውለዷ መውለድ ያልቻለችው ሚስት ሐና ናት። ወላ ተብሎ ደግሞ ተብላ ያገባት ህልቃና ያገባት ፍናና ትባላለች። ሐና ሁሉ ጊዜ ከአብራኳ ተክፍሎ የተገኘ ልጅ ማየት ትፈልጋለች። ትዳር ያለው የማንኛውም ሰው ምኞት ነው፣ እንኳን እግዚአብሔርን የሚታመን ሰው እና እግዚአብሔር ግን ልጅ ነፍሱ አስቀድሞ ማህፀኗን ከፍቶ አልሰጣትም። ለትናና ግን ማህፀኗን ከፈተላት፣ ልጆች ወለደች። ልጆች በወለደች ጊዜ ሐና በጣም ተሰማት። እልቃና ያጎደለባት ኖሮ አይደለም፣ ሊያተጻፍልንም በመሳት ግን ለምን እኔ ሴ ልጅ በረከት ይቀርብኛል ብላ ታዝን ነበር፣ ትጨነቅ ነበር። ሐና በቅዱስ መጽሐፍ ውስጥ በተጻፈ ታሪክ እንደምንረዳው ጭንቀቷን ለራሷ በራሷ ውስጥ አልጨረሰች። አሁን ዛሬ በዚህ ዘመን ያለ ብዙዎቻችን እራሳችን ተጨንቀን የገዛ ሐሳቦቻችን ወድቀን ያለ መፍትሄ ነው ጭንቀታችን። ሐና የተጨነቀችበትን የፈለገችውን የምትሻውን ነገር ወደምታቀርብበት ወደ እግዚአብሔር ሄደች። በፊቱም የነጋገሮች ታለስ እንደነበር ቅዱስ መጽሐፍ በዝርዝር ያስረዳል። አንድ ጥያቄን የጠየቀች እግዚአብሔር ሆይ ማህፀኔን ከፍተህ አንድ ልጅ ብቻ ስጠኝ ይበቃኛል፣ እሱንም የምትሰጠኝ ልጅ በአይኔ ልየው እንጂ ይቺ ደረቅ ማቶል በሮ ከመባል አትርፈኝ እንጂ መልሽ ለአንተ አገልጋይ እንዲሆን እሰጥሃለሁ ብላ ተሳለች። እግዚአብሔር ልብሷን፣ ጩኸቷን፣ ጭንቀቷን ተመልክቶ የሐናን ማህፀን ከፈተ ይላል። እሷን የጠየቀች እግዚአብሔር ግን ከፍቶ ሰራት ሰጣት። ሰራት የሆነች አንዱን እንደ ተሳለ ሰጠች። ከሰጠች በኋላ እንደገና ስድስት ልጆች ሐና ወልዳለች። በመዝሙር ምናነሳት እንደዚህ በዚህ የተነሳ ነው። መካሪቷ ሐና አንድ ጠይቃ ሰባት ወለደች እያለ ቀንዴ በእግዚአብሔር ከፍ ከፍ አለ፣ ልቤ በእግዚአብሔር ጸና እያለች የዘመረች በኋላ ልጅ ካየች በኋላ ከተቀበለች በኋላ እግዚአብሔር ያደረገላት ተመልክታ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አከበረኝ። አንገቴ እንደ ፍንቻ ቀርቅሬ ኖር የነበርኩት እኔ እግዚአብሔር ተመለከተኝ፣ ከሰው ሁሉ ከፍ አደረገኝ፣ ካለውበት ከትቢያ አነሳኝ፣ አከበረኝ ብላ ዘመረች ነው የሚለው። ሌላው እንደዚሁ በቅዱስ መጽሐፋችን የምናገኘው የይስሐቅ ልጅ ያዕቆብ ነው። ያዕቆብ ከወንድሙ ኤሳው በገጠመው ችግር የተነሳ ያለፈበትን ሁኔታ እንዴት ይጨነቅ እንደነበረ በጭንቀት እንዴት እንዳሳለፈ ቅዱስ መጽሐፍ ይናገራል። በዚያ ምክንያት ብቻ አይደለም ራሔልን ለማግባት ሲል የከፈለው መስዋዕትነት ምን ያህል እንደሆነ ተጽፎልናል። በተለይ በኦሪት ዘፍጥረት ምዕራፍ 33 ላይ ስናነብ ያዕቆብ ከወንድሙ ከኤሳው ጋር ኤሳው እንደ ጠላት ሲያሳድደው ኖሮ ሊገናኝ በቀረበ ጊዜ ተጨነቀ ይላል ቅዱስ መጽሐፍ። ፈራ፣ በቃ ወንድሜ አሁን ይገለኛል ብሎ ተጨንቆ ሚስቶቹ በብርቶች ጥላ ስር ልጆቹን ደግሞ ሰብስቦ በእናቶቻቸው እቅፍ ውስጥ እንደ ሚስቶቹ ደግሞ በብርቶቹ ጥላ ስር አድርጎ እየፈራ እየተንቀጠቀጠ ወደ ወንድሙ ሄደና እየሰገደለት ነው የሚለው ቅዱስ መጽሐፍ። ከመፍራቱ የተነሳ ከመጨነቁ የተነሳ በኋላ ግን ያ ይገለኛል ብሎ ያሰበው ኤሳው እቅፍ አድርጎ ወንድሙን ሳመው፣ ተላቀሱን። በኋላም ዞር ብሎ እነዚህ በየእናቶቻቸው እቅፍ ማያቸው ምንድን ናቸው ብሎ ጠየቀው። እነዚህ እግዚአብሔር የሰጠኝ ስጦታዎች ናቸው ብሎ መለሰለት። ከወንድሙ ጋር ከዚያ በኋላ እግዚአብሔር ሰላምን እና ፍቅርን አደረገለት ይላል። በአዲስ ኪዳንም እንደዚህ ሆነ። የቅዱስ ዮሐንስ እናት ኤልሳቤጥ ባለመውለድ በመካንነት ትኖር እንደነበር ተጽፏል። ህይወቷ እግዚአብሔርን በመፍራት የምትመራው ህይወት ነበረ። የካህን ሚስት ነበረ። ካህኑ ዘካርያስ ባሏም እግዚአብሔርን ይፈራ ነበር። በኋላ ግን ጸነሰች፣ ወለደች። እሷ ከጠየቀች ቆይታለች። ካሰበችበት እግዚአብሔር እንደጅ ከጠና በጊዜው ግን እግዚአብሔር ደርሶ በማይቻልበት ሰዓት አሁን ለመውለድ አይቻልም የምንልባቸው ጊዜያት አሉ። በጥናት ደርሰንባቸው ማለት ነው። ይሄ ሰው ይሄ በምድሩ በአቀናው ጥናት በአካበተው እውቀት የሚሰጣቸው አስተያየቶች ናቸው። በየቀኑ
የእኛ አስተያየቶች ትክክል መሆን አለመሆናቸው የምናረጋግጥባቸው ብዙ መልሶች እናገኛለን። በየነ አሁን ኤልሳቤጥ ራሷ እስክትገረም ድረስ ዘካርያስም እስኪገረም ድረስ እነሱ እምነት አላት። አሁን ከዚህ በኋላ ብንወልድ ለማሳደግ እድሜ ይኖረናል? በወልድስ እኔ አጥምቼ ለማሳደግ እድሜ ይኖረኛል? የእርጅና ልጅ ምንድን ነው የማለት ያክል የተገረሙ የተገረመችው እግዚአብሔር መልስ የሚሰጥበት ጊዜ ነው። በእሱ ፊት አቅርበው እነሱ ትተው የሚያምን ሰው እንደዚህ ሁሉ ጊዜ እንደተጨነቀ እንደማጠቀ እንደተሰቃየ ጭብጥ ቁርመት እንዳለ አንድ ነገር ሲገጥመው የሚውጠው የሚደርስበት የሚጠለልበት ሲያቃየስ ያለውን የሚያስጨንቀው ለሚሸከመው ለሚችልለት ይሰጥና እሱ የሚችለው ነው ያለ በሚችለው ስፍራ በሚችለው ሙያ በሚችለው ሳይገኝ አይ ይሄ ዘካርያስ ኤልሳቤጥም ጠይቀዋል። እርጅና ሲመጣ ግን ትተውታል። እግዚአብሔር ግን በእርጅና ሰጣቸው። የሰጣቸውን ልጅ ጌታችንን ያጠመቀው ቅዱስ ዮሐንስ እንደሆነ በሉቃስ ወንጌል ምዕራፍ አንድ ስናል እናገኛለን። እንግዲህ እነዚህ ችግሮቻቸውን አስመልክተው ያደረጓቸው በርካታ ነገሮች አሉ። አንደኛ ችግራቸውን አስመልክተው ማድረግ የሚገባቸው ያውቁ ነበር። ምን ማለት እኛ እግዚአብሔር ሲቸግረን ማድረግ ያለብንን እንድናውቅ በቸርነቱ ይርዳል። ያውቁ ነበር። አይናቸውን ችግራቸውን ወደሚያቀልላቸው መፍትሄ ወደሚሰጣቸው መልስ ወደሚሰጣቸው ወደ እግዚአብሔር ወደ ሰማይ አስፈው እግዚአብሔር ስለልዕልናው በሰማይ አለ እንለዋለን። እግዚአብሔር የሌለበት ስፍራ ግን የለም። ስለ ታላቅነቱ ስለ ክብሩ ዙፋኑ በሰማይ ነው እንለዋለን። ወደ ሰማይ አቅንተው ጥያቄያቸው ጥያቄ ወደሚቀርብበት ወደ እግዚአብሔር አቀረቡ። ያ ጥያቄ አቀረቡለት እግዚአብሔር መልስ እንደሰጣቸው ቅዱስ መጽሐፍ ያስቀምጣል። ስለዚህ አሁን እኛ ክርስቲያኖች ከሆነ እንደ ክርስቲያኖች ተመሳሳይ ችግር ቢገጥመን ጭንቀት ቢያገኘን ምንድን ነው የምናደርገው? ቅዱስ ጳውሎስ ይህን አስመልክቶ ምን ማድረግ እንዳለብን ጭንቀትን አስመልክቶ በሶስት ነጥቦች ሰብስቦ መልእክቶቹን ጽፎልናል። በመጀመሪያ ከሁሉ በፊት ግን ለምን እንጨንቃለን? ለምን ሰው የሚጨንቅ? አሁን እዚህ መካከል ተጨማሪ የጭንቀት ትምህርት የሚሰጠው የሚፈልግ ሰው አለ? ምንድን ነው ጭንቀት እስኪ ንገሩኝ የሚል ሰው የለም። ያ እናቀዋለን ምን እንደሆነ ጭንቀት ግን ለምንድን ነው የምንጨነቀው? ሶስት ነጥቦችን ማንሳት ይቻላል። አንደኛው ህይወት ብርቱ ስለሆነች ኢዮብ በመጽሐፉ በመጽሐፈ ኢዮብ ምዕራፍ 7 ቁጥር ጀምሮ ስናነብ የሰው ህይወቱ በምድር ላይ ብርቱ ሰልፍ ናት አለ። የሰው ህይወት በምድር ላይ ብርቱ ሰልፍ ናት። ሰልፍ ብቻ አይደለም ብርቱ ሰልፍ፣ ብርቱ ሰልፍ እረፍት የሌለበት ውጣ ውረድ የበዛበት ከወደፊት የሚያገኘው የማያውቅበት ደስታ ሲያስብ ከመከራ ጋር የሚገጥምበት መከራ ውስጥ ገባው ሲል ከመከራው የሚያወጣው እግዚአብሔር ከታመን የሚወጣበት ብርቱ ሰልፍ ነው የሰውት። ስለ ህይወት ትርጉም ያለባቸው ሰዎች የሚሰጧቸው ብዙ አስተያየቶች አሉ። አሁን በቤተክርስቲያንና አካባቢ አማኒዎቹ በቅዱስ መጽሐፍ ውስጥ ኤርመስ ኢዮብ የሰጠው ከሶስቱ ጓደኞቹ ለአንዱ ነው። አንዱ ጓደኛው ከሶስቱ ኤልፋዝ ይባላል። ኤልፋዝ የአመለካከት ችግር ነበረበት። ምን መሰራቱ ችግሩ? ሰው እግዚአብሔርን ካመነ ችግር አይገጥም። ሰው እግዚአብሔርን ካመነ ምን ውጣ ውረድ አለበት? ለመብላትም አይቸግር፣ ለመጠጣትም አይቸግር። ምን መስራት ያስፈልገዋል? ምን ውጣ ውረድ አለበት ብሎ ህይወትን አቅሎ የሚያስብ ነበር ኤልፋዝ። ለኤልፋዝ ነው ይህን መልስ የሰጠው ኢዮብ። የሰው ህይወት በምድር ላይ ነው ያለው፣ በሰማይ አላለም። በምድር ላይ ብርቱ ሰልፍ ናት። ተማሪው በአግባብ ደክሞ ከእንቅልፉ ቀንሶ ወጥቶ ወርዶ አጥንቶ ነው ይችን አለም የሚያሸንፈው። አጡ ሰጡ ወርዶ ደግሞ ነው የሚያሸንፈው። ያጨረቀው ሳይደለሱ የገዛ ካሲ በሰዓት ላይ ያሳጠሩ የበሉበትን ሳህን እንኳን ለማጠብ ጊዜ ያጡ ዝብሮ ብቻ ስለጠቡር አሰራር እያጠኑ ስለ ልብስ አይነት እያጠኑ የቱ ከየቱ ጋር ማች እያደረገ ቢለበስ ያምራል እያሉ አይደለም ይወጡ ህይወት እንደዚያ ነው። እንዲቀላል እንደሆነ በሽተኞቹ ባልተሞኙ ነበር። ሰው በዓለም ላይ ሳይበዛ የምድሪቱን አንጡራ ሀብት በአግባብ ስም ብሎ በተጠቀሙበት ነው። የተሳሳተ አመለካከት እንደዚህ በቤተክርስቲያን ጠዋት ይመጣሉ ይላል ኪዳኑ ባል ከጓደኞቻቸው ጋር ሲያወቁ ሲጠጩ የገባውን የወጣው ሲወድ ሲወጣ ሲገባ ሲያየው ወደ ወደ አራሳት ይሄዳሉ። ቅዳሴ ስድስት ሰዓት ከሆነ ተመልሶ ይመጣሉ። ስድስት ሰዓት አስር ሰዓት ይመጣል። በአስራ አንድ ሰዓት ተመልሶ ይመጣል። ማታ ከምሽት ሁለት ሰዓት ወደ ቤት ምን አይጸልዩ ለራሳቸው አይሆኑ ለሰው አይዘርፉ ዝም ብለው ብቻ ያለን የቤተ ክርስቲያኒቱን ሀብት አድክሞ አልፍቶ የሚመለሱ ነው። ዝም ብሎ ህይወት እንደዚህ አይደለች። ይሄ የኤልፋዝ አስተሳሰብ የኤልፋዝ ህይወት ብርቱ ሰራተኛ ወጥቶ ወርዶ ጠንክሮ ሰርቶ ሰርተን ካገኘ ነው ያገኘ ነው ሲሆን ብንሰጥ ያምራል። እኛ የምንሰጠው ለበረከት ይሆናል። እምኛ የምንሰጠው የሚጠቅም ይሆናል። ችግር በጠቀመልፌ ለችግረኛ ደራሽ ይሆናል። ለራሳችንን በቁም ቁም ነገር ሰርተን ማለት እንችላለን። ህይወት ብርቱ ሰልፍ ነው። ስለዚህ ህይወት ብርቱ ስለሆነ ሰው ህይወትን ለመቋቋም በሚያደርገው ትግል ውስጥ ጭንቀት ያገኛል። ጭንቀት ይገጥመዋል። ለምሳሌ አሁን መጥፎ አሁን ይህ መልካም ነው ስለ ራሱ ምስክር መሰጥቷል። መልካም ሰው ችግር ይገጥመዋል። እግዚአብሔርን ያመነ ሰው አይፈተንም እንዴ? ይፈተናል። እግዚአብሔርን ያመነ ሰው አደጋ አይገጥመውም እንዴ? ይገጥመዋል። እግዚአብሔርን ያመነ ሰው እንቅፋት አያገኘውም እንዴ? ያገኘዋል። ግን የሚያገኘው በዚህ ዓለም ነው። የዚህ ዓለሙን እንቅፋት ተደነቃቅፎ ወደ መጣበት ወደ ምድር ቢመለስ በላይ በሰማይ ያው ነው። ዳግመኛ ቦታ ያገኘው ደግሞ ሲፈቅድም እግዚአብሔር የተሰነካከለው የወደቀው ሰው አንስቶ ያለፈበትን ችግር እግዚአብሔር እንደሚያሳልፍ በተግባር ማሳያ ቤተ ሙከራ ያደርገዋል። እንደ ኢዮ ባለጠጋ ነው፣ ጥበበኛ ነው። እንደሱ እንቆቅልሽ የሚያውቅ እንደሌለ በዛ ዘመን ተጽፎለት እግዚአብሔር በመጽሐፉ ስለሱ በተነገረበት ክፍል እንደ እርሱ ያለ እግዚአብሔርን የሚፈራ ሰውንም የሚያፈር የለም። ባለጠጋ ሆነ አሁን ሰው ማፈራለ አይናውን ትንሽ ሰበር ማድረግ ይሆንልና ከሀብቱ ከንብረቱ ጋር ይሆናል። አሁን ይሄ ሄዳላ ወደኛ ጠቅላላ እያንዳንዱ የለበሰው ልብስ አይቶ ይሆን እያለን ሀገሩን ከተማውን እየቃኘን ነው የምንቀሳቀሰው። እኛ እንኳን እናንተ እንኳን እናንተ አይቶ ይሆን ተመልክቶ ይሆን እዮ ግን ሰውን ያፍራል። ለንግግሩ ይጠነቀቃል፣ በእርምጃው ይጠነቀቃል፣ በህይወቱ ይጠነቀቃል። በያለ እግዚአብሔርን ይፈራ ሰውን ደግሞ ያፈራል። እግዚአብሔርን የሚፈራ ሰውን የሚያፈር ነበር ተብሎ ተጽፎለታል። ይሄ ሰው ነው እንግዲህ ችግር የገጠመው። መጀመሪያ ይሄ የሆነበት ህይወቱ እግዚአብሔርን ለሚያምኑ ሰዎች ማስተማሪያ እንዲሆን እግዚአብሔር ስለመረጠው መጀመሪያ ሀብቱን ንብረቱን አጣ። ሀብቱን ንብረቱን ሲያጣ አልታደም እግዚአብሔር። ቀጥሎ ከሀብቱ ከንብረቱ ቀጥሎ ደግሞ ኢዮ ልጆቹን አጣ። ልጆቹንም ሲያጣ እግዚአብሔር አልታደም። ሚስቱ ከዛ ቀጥሎ እንደገና እግዚአብሔርን እንዲሰድብ ነግረዋለች። ምን ትጠብቃለህ? ስደበው። ስትሰድበው ስድብህን ሲሰማ እግዚአብሔር ኢዮ ተመርሯል ብሎ የመጨረሻው ጊዜ ከዚህ የበለጠ ምን አለ? ሞት ነው። ሞት ደግሞ እረፍት ነው። ስለዚህ ሞተ ታርፋል። አዳም ደግሞ እዮ ቢበዛበት ነው ቢበረታበት ነው ብሎ ከዚህ ይፈውሳል። ስለዚህ ስለው አለ ስለው በከንፈሩ እንኳን ኢዮብ አልበደለም። መልካሙን ከእግዚአብሔር ተቀበለ፣ ክፉውን ሳንቀበልም ብሎ መለሰላት የሚለው ቅዱስ መጽሐፍ ብሎ መለሰላት። እሷ ወዲያው አረፈች። ሚስቱን ማጣ ብቻውን ይቀ ብቻውን ሲቀር ጓደኞቹ ሊጠይቁት መጡ። እነዚህ ሶስቱም ጥቂት እንደመጡ አይ እንዴት ያለ እንዴት እንደ ያለ ችግር አንተን ገጠመ፣ እግዚአብሔር ከደረሰብህ እፎይታ ይስጥ፣ እረፍት ያድርህ እያሉ ጥቂት ያጽናኑት ሞከሩ። ቀን እየጨመሩ ሲሄዱ ጥሩ ቃል አለቀባቸውና የሚያስመርር ንግግር መናገር ጀመሩ። መቼ ሰው ሲወድቅ በወደቀ ዛፍ ምን ይበዛበታል ነው የሚባለው። ይህ ምሳሌ ተረት ብቻ አይደለም። መቼስ እግዚአብሔር አይጣረን እንጂ በተለይ በእኛ ባህል ደግሞ ማለት ነው በኢትዮጵያ ሰው እንዲቆም በጎ የሚናገርለት ሰው ብዙ አለ። ትንሽ ዘመን መሲ ሁሉ ይረባል ዜራ ሳልፋ ይስጠንች ትንሽ አናጣራም ራሱ የገጠሙ ለምንድን ነው የሚል በትክክል የምንረምርበት ጊዜ አንሰጥም። የየራሱ አስተያየት የሚሰጥ ብዙ የየራሱ ኢዮብም ቆይተው አንተማ የእጅህን ነው ያገኘ ነው ድሮውንም ይህን ታደርግ ነበር ይህን ትሰራ ነበር እያሉ ያልበደለውን ያልሰራውን ያላበደለውን እያነሱ የገዛ ጓደኞቹ ከሰሱ። እናንተ የሰው ነፍስ የምታስመርሩ መካሮች ናችሁ፣ ባልንጀሮች ናችሁ ብሎ ተናገራቸውና እኔ በእግዚአብሔር ፊት የበደልኩት በደል የለም፣ ጸሎቴን በፊቱ ግሱ ነው። የሚመሰክርልኝ እሱ በሰማይ አለ፣ እናንተ ባትመሰክሩልኝ። የሚመለከተኝ እሱ በሰማይ አለ፣ እናንተ ባትመለከቱልኝ ብሎ መለሰላቸው። በኋላ እግዚአብሔር ቆጦ ኢዮብን ከመመልከቱ በፊት ሶስቱን ባልንጀሮቹ ገሰጻቸው ይላል። እናንተ ንግግር እንኳን እናታውቁ ነውረኞች፣ በሩ በፊቴ በድላችኋል። ስለ እናንተ ስህተትና ኃጢአት ኢዮብ ለእናንተ መስዋዕት ያቀርብላችኋል። እነሱን እንኳን እንዲያቀርቡ አልፈቀደላችሁ፣ እሱ ያቀርብላችሁ፣ እሱ ይጸልይላችሁ፣ እሱ አማላችሁ፣ የእሱን ፊት ተመልክቼ ይቀርብላችኋል። ኢዮብ ስለ እነሱ መስዋዕት አቀረበ። እግዚአብሔር ዳግመኛ ተመለከተው፣ ከመከራው ገላገለው። 140 ዓመት እንደገና በጤንነት ሰጠው። እንደገና ያጣውን ሀብት እጥፍ አድርጎ ሰጠው። እንደገና ስልቶች ወልዶ እድሜ ጠግቦ ሞተ ነው የሚለው ቅዱስ መጽሐፍ። እንግዲህ ይህ ሁሉ ሂደት ቀላል አይደለም፣ ብዙ መሰረት ይቻላል፣ ቀላል አይደለም። ህይወት እንደዚህ ብርቱ ሰጥ። ጤነኞች ነን ስንል በሽታ አለ። የገዛ ገላችን የምንዋምበትና የምንደምቅበት ገላችን ጠላት የሚሆንበት ቀን አለ። እረፍት የምናደርግበት የገዛ ሰውነታችን ለእረፍት ማጣታችን ምንጭ የሚሆንበት ጊዜ አለ። ሰላምን አገኝበታለሁ የምንለው አእምሯችን ራሳችንን ከርቶ የገዛ ራሳችን ጠላት የሚሆንበት ጊዜ አለ። በትዳር አጋርነትም እንደዚሁ፣ በባልንጀርነት እንደዚሁ። በየትኛውም የሰው መስክ ሰው ውጣ ውረድ አለ፣ ህይወት ብርቱ ነው። ስለዚህ የምንጨነቀው ሰው የሚጨነቀው አንዱ አልጨነቅም ሊሆን ይችላል። የምንጨነቀው አንዱ ህይወት ብርቱ ስለሆነ ሲነገሩ ምን ስለሆነች ነው ብርቱ ስለሆነ ምን ስለሆነ የወጣቶች የበለጠ ማወቅ አለባቸው። ህይወቱ አርሞኒካ መንፈት እንደሚመስል ጸጉር አስተካክሎ የዛፍ አስመስሎ እየሰቀሉ ሄድበን ይመጣል ሁሉ ወደ ራሳችሁ። አሁን ጥላ ያደረጋችሁት በሙሉ የሚቆረጥበት ጊዜ አለ። የምትጠለሉበት የምታሉበት ቀን ነው። እየረቃችሁ አረቃችሁትም በሙሉ ምነው በተጠጋሩት የምትሉበት ቀን ይመጣል። ህይወት ብርቱ ሰልፍ ማንም በማንም ተቀልሎ የህይወትን ሰልፍ አያድርም። በብልጠት ከኋላ ተነስቶ ፊት መሰለፍ የለም። እያንዳንዱ የራሱ ሰልፍ ይሰኛል። እያንዳንዱ ለራሱ ይሆን የራሱ ጣወላል። ስለዚህ ይችላል ማሸነፍ ድላድላችሁ መወጣትሽ እንደሆነ የህይወትን ትክክለኛ ትርጉም ማወቅ ይገባል። ምንም ቢመጣ ለመጋፈጥ የተዘጋጀ መሆን አለ። ምንም ይመጣ አዲስ ነገር በእኛ ይደረግ፣ ምንም ይመጣ ምንም ይደረግ፣ ከእኛ ጋር ሆኖ ነገርን የሚያቀልል እግዚአብሔር አለ ብለን የሚመጣውን ለመጋፈጥ መዘጋጀት እንጂ ለዚህ ስለሆነ አይደለም ለህይወት በየመከራቱም ጀምት እሺ ነገር ስትጋጥመን ምናለስ ምን ሰቀል ጨብጥ ኩርነት ምን ደግሞ ደስታ ስናገኝ አገር ሙሉ ምን ሆነ አሁን አንዳንድ ጊዜ ደስታ ምናምን እንኳስና ማቆሚያ የለም ድምፅ ማውጣት ቃል በቀን ሰፈሩን በሙሉ ስናጠራምስ እንደራለን እናቀር ችግሩ ሲመጣ ደግሞ አያያዙን አናውቅበት ማመጣጠን ይገባል እንዴት ነው ደስታና ሀዘን ሰው የሚያመጣጠን ሁለቱንም አያያዙ ማወቅ ህይወት ብርቱ ሰፊ ይሄን አሁን ያዝ ባለበት ነገር አሉ መጣጥ ብርቱ መሆን ከመጻፍ መረዳት ይገባልና መልካሙ ይሁን መከራ ገጠም መጥፎ ስራ የሚሰራ ሰው መከራ እንደሚሰራው ሰው መከራ ይገባል በሁለቱም መካከል ያለው ጥቂት መልካም የሚሰሩ ደግሞ መልካም ነገር ደግሞ ለመስራት ያልሆነ ጎን ያላቸው መካከል ላይ የሚያሉት ችግር ይገጥማል ባለጠጋው ቢሆን አያመጣም አጥንቶታ አይደል ወንያንቲ ምን ስበካችሁ ያለ ያለ ስንቀስናችሁ ባለማችን ያለ እዚህ ትምህርት አስተማሪ ማንም አያመጥ እግዚአብሔር ከሚያመጣው ቀን የሚያመጥ ማንም የለ ባለም ከሚመጣው ቀን በሕይወት ከሚገጥም የሚያመጥ የለ ሁሉ ይገጥመዋል ሰዎች ብዙ ጊዜ ጭንቀት በማሰብሰብ ማለት ይፈልጋል በመሸፋት ወይም ጭፍን ነገሮችን በመሳ ስለጭንቀታቸው ወይም እውነተኛውን ነገር በመተው ወይም ትኩረት በመንፈል ሸፋፍ ነው አልበስብሰው ማለት ይፈልጋሉ እ ዶሪ ቢሃፒ ሚልናቸው ችግር የለም ይቀጥ ያለ እንዲታረጉ ምንም የሚታየው ምንም የሚታየው ምንም ታውቆ ችግሩ የት እንደቀረበ ተለይቶ ሚቃል መሆን አለመሆኑ ተረጋግጦ እንጂ ስለተዘፈነለት ዘፈኑ በማስተካከል ችግር አይቀርም። ለዚያ ለስብሰን ማለፍ እንፈልጋለን። በዚህ ደግሞ ወንዶች ይታወቅ በተለይ ባሎች ባሎች ሚስቶች ብዙ ጊዜ ጥያቄዎች አንሳ እያለ ባክሽተር ባል ስለዚህ የመነገር ምን ያሳስብሽ ተይ በቃ ባለመናገሩ ችግሩ የሚያልፍ ይመስለዋል የሚሻገር ይመስለዋል የሚያመጥር ይመስለዋል መፍትሄ የሚያገኝ ይመስለዋል ይሄ አለበስብሶ ሸፋፍ ነው ማለት እና ሰው በትክክል የሚኖርበት ህይወት ከህይወት ብርቱነት የተነሳ ጭንቀት ይፈጥረዋል አትጨነቁ ቢልም የሚያስጨንቃችሁ ስንጨነቅ በትክክል እንጨነቃለን ህይወት ብርቱ ስለሆነ ስንጨነቅ የሚያስጨንቀን ለማመስጣት እንዳለብን ከመንገድ ጋር መፍትሄ ይሰጣል። ስለዚህ ለምን እንጨነቃለን? አንደኛው ህይወት ብርቱ ስለሆነች ነገሮች ውስጥ ህይወት ምን ስለሆነች ነው ህይወት ብርቱ ናት። ብርቱ ሰልፍ ናት። ውጣ ወረዳላት እንዲሁ እንደወጣ እንደወረድን እንደ ባዘልን ነው የምንጠራው። ከዚህ ይቻላል እንደ ባዘል ምናገኘው በትክክል ምንሸለመው ምንደሰተው ወለኛዋል። ይሄን ሁለቱን አነጻጽሮ ማወቅ የቻለ ሰው የዚህ ዓለም ህይወት አያዋጋው። ውጣው ነው ውጣው ወለኛው ከሩ ማራቂ ቢሄድ ዛለም ስካለው ውጣው ሀዘን፣ ጭንቀት፣ ብስጭት፣ ሰቆቃ እንዴ መሳሰሉ ይሄ ከዚህ የተለየ ነው። በዚህ እዚህ ስንኖር ህይወት ብርቱ ስለሆነች ይጨነቃል። ሁለተኛ የወደፊቱን መወሰን ስለማንችል ይጨነቃል። በእኛ እጃለ አሁን አንድ ሰው እንግዲህ ኮሌስትሮል ሲበዛብን እንትን ስቡ ይሰበሰብና ምናልባት ልብ ቀጥል ይችላል ብሎ ዶክተር ይመክረዋል። ከዛ በኋላ መጠኑ ይለካና ከደሙ ውስጥ አሁንም ከፍ ስላለ ምግብ አይነትን ቀንስ፣ ኤክሰርሳይዝ ስራ ይባል፣ ብዙ ውሃ ጠጣ፣ ይህን ያድርግ። ስለዛ ስለ ህመሙ ወይም ዶክተሩ ስለመከረው ምክር ከልብ ከህጣጣት ለመጠፍ ሲል አትክልት ሊመገብ ይችላል፣ ከስር ሊርቅ ይችላል፣ ስፖርት ሊሰራ ይችላል፣ ብዙ ውሃ ሊጠጣ ይችላል። ግን ወደፊት የሚመጣውን የስራ ደረጃ አይቆጣጠሩ። ይህንም እያደረገ መሀል ላይ ተቀብቶ ይሄዳል። ሚሻል ነው እናንተ ስለወጣችሁ ዋስተና ነው ነው ወይ እስኪ ነው ነው ወይ አሁንስ ሳይው ብቻ ጥም አጥቶ መመገባት ወደ ድሮ የሰው ልጆች ህይወት መመለስ ነው። ሰው ደግሞ ቬጀቴሪያን የነበረው አጥቶ ተመጋቢ ነው። ጥሩ መመለሳችን ግን ዋስተና ነው። ነገ በዚህ ችግር እንደማንጠራ ማረጋገጫ አለ። በእኛ እንጂ አይደለም። ምናልባት ዶክተሩ የነገረው ዛሬ ነው። እኛ አክርቱ ምንገዛው ተነወር ያለው ነገ ቢጠራ ነሱ። ስለዚህ በእኛ እንጂ አይደለም። ሌላው ደግሞ አንዳንዱ አሁን ባለ ውስጥ ያለው ማለት የዘመኑ በራሱ የኖሌጅ የእውቀት ዘመን ሰው ለመኖር እውቀት እንዲኖር ያስፈልጋል። አሁን ከእውቀት ጋር አሉ ወደፊት የሚመጡ ነገሮችን ለመተንበይ የሚያስችለው እውቀት እያካበተ ሰው ከጭንቀት ለመገላገል እየሞከረ ነው። የመሬት መንቀጥቀጥ በዚህ ሀገር ይኖራል ብሎ የተነገረ ግን ራሱ አብሮ ይሄዳል። ለመንቀጥቀጥ ሳይተነብይ የሚጠራል። ዛሬ በእውቀት ብዛት ከጭንቀት እናመጣለን ብለን እናስባለን። በዚህ በኩል የዚህ ሙያ፣ በዛ በኩል የዛ ሙያ፣ በዛ በኩል የዚህ ሙያ በማጥናት የተነሳ ይሄ ብናደርግ ይሄ ይቀሰራል። ስለዚህ ይሄን እስካደረግን ድረስ ይሄ ችግር አይገጥመንም ብለው መተረ የሚሞክረው ማን የወደፊት ነገር በእጁ ያለ ማን? በእኛ እጅ ነው እንዲንገሩ በማን እጅ ነው? መተረያለች ሌሊት ተኝቼ አድር ይሆን ይላል ያንሰው ኮሌስትሮሉ ጨምሯል ስባ ተኝቶ ራሱ እስኪነጋ ይጨንቃል። እየሮጠም ይጨንቃል። በጥራት ኖረት ይጨንቃል። ከኪዳን የቀሩ ብዙ ሰዎች አሉ። ከቅዳሴ የቀሩ ብዙ ነው። በየአስፋቱ ሲሮጡ ምታለ ብንሰጥ እኮ መፍሻ ስደቱን እየተው ሩጫው ላይ ብቻ በማተኮር ከሞት ማምለጥ አይቻልም። ይመጣል። ሶስተኛው የምንጨነቀው የሚሆነው መቆጣጠር ስለማንችል ነው። አሁን ሰው የራሱ አቅም አለ እያንዳንዳችን፣ ግን እኛ ያለን አቅም በራሳችን ላይ የሚደርሰው ነገር ሁሉ መቆጣጠር የምንችልበት አቅም አለ። ከዛ በታች ነው ያለን አቅም። አሁን ብንታመን ራሳችንን ማከም የምንችል ሆን እንችላለን። ራሳችንን ማከም የምንችል ሆን እንችላለን። ይህን ወስዳሉ ያን ወስዳሉ። ያ የወሰነው ነገር የሚያመጣውን አደጋ ለመቀነስ ደረጃ በደረጃ ያ የጨመረ ሲሄድ የሚያመጣውን አደጋ ለመቀነስ አቅም የምናጣበት ደረጃ ላይ ይደርሳል። ስለዚህ ሰው ያለው አቅሙ ራሱ ውሱን ስለሆነ መቆጣጠር የሚችለው ነገር ውሱ ስለሆነ ከኛ አቅም በላይ ስለሆነ ይጨንቃል። ማንችለው ነገር ሁሉ ያስጨንቃል። ያቃጥ ነገር በሙሉ ያስጨንቃል። አሁን ዶክተሮች ይታመማሉ። ይታመማሉ፣ ሰይጣን ይታመማሉ። ድንገት የሚልቋሉ እነሱ ስለእንትመስለሀል ታታክ እየመከሩ እዛው ከወንበራቸው ይጠሯሉ አሉ። ሩቅ አለ በእኛ ሀገር አሉ። ይሞታል እነሱ የገንዘብ ባለሙያዎች ስለ ፋይናንስ ምክር እየሰጡ ራሳቸው በስቶክ ገበያው ደግሞ ከስራው ገንዘባቸውን ያጣሉ። ፖሊሶች ሌባ ተከራካይ ናቸው፣ ራሳቸው ግን ይሰረቃሉ። አንዳንድ ጊዜ አሁን እዚህ በአለፈው እንዲህ ባለ እንዲህ ያሉ ተቃራኒ ነገሮች ይገጥማል። እኛ መቆጣጠር ማንችለው ብዙ ነገር አለ። የሁሉ ነገር መቆጣጠሪያ በእጃችን አለ። ሁሉን የሚቆጣጠሩ ማን ነው? እግዚአብሔር። ማን ነው? እግዚአብሔር። ስለማንችል እንጨነቃለን። ይህ ብቻ አይደለም። ወላጆች ደግሞ ትምህርት ቤት ስራ አስተምረው ጥሩ አልብሰው ይህን የመሳሰለውን አድርጎ ተስፋ ያደርጋሉ። የልጄ ጥሩ ማዕረግ አያለው ወደፊት፣ በልጄ ደስ ይለኛል። ይሄ ነው ሁለት ሁለት አስቦ ብዙ እኮ አይደለም የሚፈልገው ወላጆች መወለድ ብቻ ነው የሚፈልገው። ፍቅር ማለት እሱ የሰጠው ፍቅር ነገ ከልጁ መቀጠል ይፈልጋል። እንዳሰሙት ሳይሆን ያላሰሙት የሚገጥማቸው በገዛ ልጆቻቸው የሚካሉ ወላጆች አሉ። ከቁጥጥሩ ውጭ እኛ አንቆጣጠረው፣ ልጃችን ተቆጣጠረን አንችል። እኛ አስጠናነው ብቻ አይደለም ህይወቱ የሚመራበት፣ የነገርነው ብቻ ህይወቱ የሚመራበት እሱም ከኛ በላይ የሚቆጣጠረው አለ። ማነው እሱ? እኛ ራሳችን እንቆጣጠረው ስን ከአቅማችን በላይ ስለሆነ ያልቻለው ነገር ያስቸግራል። እንግዲህ ልክ እንደዚሁ ብዙ ማለት ቢቻልም መፍትሄው ምንድን ነው? ምንድን ነው መፍትሄው? አንደኛው በመጨነቃችን ምንም ልናደርግ እንደማንችል ማወቅ። አሁን የሚቱ ሙሉ እንቅፋተን አልጋችን ትተን ሳሎን ቴሌቪዥን ከፍተን ቁጭ ብለን ስላደር ምንም አናደርግ። በመጨነቁ ሰው ምናል፣ በመጨነቅ መፍትሄ አይገኛል። ጭንቀት የመፍትሄ ምንጭ አይደለም፣ አለመሆን ብቻ አይደለም። ዝም ብሎ መጨነቅም በራሱ የሚያስፈጥረው ጉዳት የሚያመጣው አደጋ አለ። ለምሳሌ አሁን አንዳንድ ሰው ጠቡ እያደረገ ሲሄድ ይጨነቃል። መጨነቁ እርዳታ የለውም፣ ምናልባት ነው ፍጥነቱ ይጨምረዋል። ከዛ አሁንዳውም ዘዴ ተፈጥሮ ለታ ሙሉ ለሙሉ መላጨት ማለት ነው። ሴቶቹም እንደዚሁ የሚጨነቁ አሉ፣ እነሱም መፍትያ ያገኝተዋል። ግን የራስ ጠጉር እንደ አርቲፊሻሉ ወይም ከሞተ ሰው ተላጭቶ እንደመጣ አይሆን። በመጨነቅ የሚለወጥ ነገር ይሄ ብቻ አይደለም። ለምሳ በመጣመማችን የሚጨነቅ ጨጓራ ያዘ እየያዘ እየገጠመ ያገ መጨነቁ አለ መፍትሄው። መፍትሄው የችግሩ መፍትሄ ጭንቀት አለ። ጭንቀቱ እንዲያውም የበለጠ በሽታውን የመከላከል አቅማችንን ይቀንሰዋል። መፍትሄው እሱ አለ። አሁን አንዱ ሰዎች እግዚአብሔር ስልታመን እኮ ስንት የሚደረግ ያለ አሁን የሚያሳ እዚህ ከአገር ውጭ የሆነው ለጦታቸውን ለመቆረጥ ቀጠሮ ተይዞላቸው ጠበላ ሁሉ ያሉ ካገር የቀጠሮ ቀን ከመድረሱ በፊት ጠበሉን ጠጥተው ሄደው አስቀድሞ ከሚደረገው የቀዶ ጥገና በፊት ምርመራ ሲደረግላቸው ጤነኞች ነው የሚገኙ አሉ። መፍትሄው እሱ አይደለ? አሁን እኛ ምን መጨነቅ አለ? ይሄን አይነት መፍትሄዎች አሉ። ቅድም እንደ ካህኑ ዘካርያስ እነ ቅድስት ኤልሳቤጥ እነ ያዕቆብ አባቶቻችን ችግር ሲገጥማቸው ወደ ማን እንዳቀረቡ ተመልክተን፣ አሁን ጭንቀት አይደለም መፍትሄው። ሌላው ስለ መወፈራችን የሚጨነቅ ይችላል። ክብደት የጨመረ ይሆን አሁን አይጨነቀዋል። አሁን ስለዚህ ኃጢአቴ በዛ፣ የኃጢአት ክብደት የጨመረ፣ ስለዚህ ንስሐ ልግባ። ትናንትና ይህን ያህል ኪሎ ሊሆን ይችላል፣ ዛሬ ደግሞ ዝሙት ጨመርኩበት፣ በጣም ጨመሩ። ይሄን አልደረምቻል። ውፍረቱ ግን የሚያስደንቀው ሰው እኔ መቼስ ራሴን ከሌላው ስናይ እንግዲህ አንዳንዱ የተሳካ ሊኖር ይችላል፣ መጨረሻው ሳይታይ ግን ሰው አይመሰገን። ይህን ባሰብ ቁጥር የመብላት መጠናችንን ነው የሚጨምረው። የመመገብ መፍትሄው ጭንቀቱ አለ። ስለዚህ በመጨነቅ ምንም ልናደርግ እንደማንችል እናወቃለን። እንደውም ስንጨነቅ በመጽሐፈ ምሳሌ ምዕራፍ 12 ቁጥር 25 ላይ ሰው የልቡ ሐዘን ያዋርደዋል፣ መልካም ቃል ግን ደስ ያሰኘዋል። ማቴዎስ ምዕራፍ 6 ቁጥር 25 ከ34 ስናነብ ነገ ስለሚሆነው አትጨነቁ፣ የሰማይ ወፎችን ተመልከቱ፣ የምድር አበቦችን ተመልከቱ እያለ ጌታችሁ ምሳሌ ሰጥቷል። ችግር ሲገጥም መፍትሄው ጭንቀት እንዳልሆነ ነግሮናል። ስለዚህ የመጀመሪያው ምንም ችግር ይገጠመን ጭንቀት መፍትሄ እንዳልሆነ፣ ጭንቀት ምን አይነት ለውጥ እንደማያመጣን ማወቅ። ሁለተኛው በማንኛውም ጊዜ እግዚአብሔር እንደሚጠነቀቅልን ማወቅ ይገባል። በማንኛውም ጊዜ ምን በጣም እምነት ስላለን አለ ደካማነታችን ይባሳል ነው። አንዳንድ ጊዜ ለጉዳይ ቢሮ ሄዳችሁ ተቃራኒ ነገር ስትናገሩ አዋቂ ፊት ለፊት አዝነውላችሁ በል አምጣ አሳዘን ብለው ጉዳያችሁ የሚፈጽሙላችሁ ሄሉ እናንተ የተናገራችሁ ሳይሆን እነሱ ያሰቡት የተሻለው ሆኑ። እንዳላችሁ ቢሆን የምትፈልጉ ሳይሳካላችሁ የምትመለሱ ሆናችሁ ሳላችሁ በአዛ የተነሳ ምክንያታችሁ ትወድላችሁ። እግዚአብሔር ምንድስ ሳናውቅ መሳሳታችን ያሳዝማል። ዝም ብለን ልናምነው ልንጠጋው ልንደገፈው ሲገባ ትተነው መራቃችን ያሳዝማል። እግዚአብሔር ዓለምን ፈጥሮ አንድ የተፈጠረ በኋላ ልክ እንደ ቴሌቪዥን ቻነል ቁጭ ብሎ የምንሰራው ነገር ሚያ አምላክ አለ። እኛ ራሳችን ተዋናዮች አይደለም ወይም አሻንጉሊት አይደለም። እያንዳንዳችንም ከፈጠረ በኋላ ፍጥረታት ሁሉ ይገዛል፣ ይናግባል፣ የተራቡትን ያቅባል፣ የተጠሙትን ያጠጣል፣ ያዘኑትን ያዝናናል፣ የታመሙትን ይፈውሳል፣ የተዋረዱትን ከፍ ያደርጋል። ሰው በልቡ ደንዳናነት አምሮ ሲሆን ትንሽ እንደ አባት ይቆነጥራል፣ ሲመለሱ በምህረት አይኖቹ ይመለከታል። እያስተዳደረ ነው እግዚአብሔር አለ። ይጠነቀቅልናል፣ ይጠብቀናል። ይህንም አውቀ ይጠብቀናል ሳይጠብቀን እስኪሚሆኑ ይጠብቀናል ሳይጠብቀን ይጠብቀናል። እሱ እንደሚጠነቀቅልን እንደሚጠብቀን ማወቅ ለምሳል አሁን ሰው ከፍጥረታት ሁሉ በላይ ነው። እግዚአብሔር በአምሳሉ ባሪያ የፈጠረው አንበሳ አይደለም። በአምሳሉ ባሪያ የፈጠረው ሌሎች እንስሳት አይደለም፣ ሰው። ሰውን በመልካችን ለምሳሌያችን አድርገን እንፍጠር አለም የሚለው እንፍጠር እግዚአብሔራ እግዚአብሔሩ እግዚአብሔር መንፈስ ቅዱስ እንፍጠር ሰውን ከፈጠረ በኋላ ፍጥረታትን እንዲገዛ እንዲነዳ አደረገው ይላል። እንግዲህ ሰው ከፍጥረት ሁሉ በላይ በዚህ ዓለም ከሰለጠኑት በላይ ያከበረው እግዚአብሔር ሰው ነው። ከሰው በታቸውን ብዙ ፍጥረታት ለምሳሌ ወፎች አይዘሩ ክረምት ደረሰ ብለው ለበጋ የሚመገቡትን ሲዘሩ የተገኙ ወፎች ውሃ ሞላ ብለው ለበጋ ሲቀሩ የተገኙ ወፎች ወይም ለራሳቸው ውሃ ልማት ያቋቋሙ ወፎች ለምግብ እንደዚሁ በማዳበሪያ እንዲናል ምርት ዘር ምናምን አይሉ እሱ ይመግባቸዋል። ይህ አምላክ ምራ የሰማይ ወፎችን ተመልከቱ። ሌላ ወ እንደው ዝም ብሎ ጊዜያዊ አበባ አለ ጊዜ ታይቶ ነው የሚደርግ። ልብሱ ግን በጣም ያምራል። የአበባው ሁሉ ተመሳሳይ የብዙ ቀለሙ ልብሱ ምን አይነት ነው? አረንጓዴ አረንጓዴ አለብሷል። ጥሩ ቀለም የሚያምር ልብስ ያለብሰዋል። ማን ነው የሚያለብሰው? ለተክል አረንጓዴ ማን ነው እሱ? ለጊዜያዊው አበባማ እግዚአብሔር ልብስ ያለብሰው። ለሰው ውስጥ እግዚአብሔር ለምንለብሰው፣ ለምንመገበው፣ ለምንጠለልበት ይህን ለመሰለው ነው አያስብንም? እግዚአብሔር እኔ ካላሰብኩ እኔ ካላሰላው እኔ ካላው አትበሉ። እኛ ስራ ሰላ ነ አስብቶ ማን ያተረፋል? እኛ የሩቁን አለን የወደፊቱን ማለን። እኛ ባለንበት እድሜ ስንት የምድር ክስተቶች እያስተማሩ ነው? ስንት ክስተቶች እሱ ይጠነቀቅናል። እንደሚጠነቀቅን አናወቅ። ሶስተኛ መቅደም ያለበትን እናስቀድም። መከተል ያለበት የቀደመውን ተከትሎ ይሄድ። እኛ ብዙ ጊዜ የምንጨነቀው ለማይጠቅመን ነገር አብዝተን ማለት ለምሳሌ ሰው ስለምግብ ይጨነቃል። ምንበላለ ምቀጥ በልቶ ስለሚሰራው ስራ ይጨነቃል። አሁን ይህን ሁሉ ቁርጥ ስጋ በልቼ፣ ይህን ሁሉ ቢራ ጠጥቼ፣ ይህን ሁሉ ድራፍት ጠጥቼ ምንድን ነው የሚሰራው? እዚህ አይ ስለመብራቱ ብቻ አስምጠን እንዴት አሁን ጤፍ እንዴት ገዛለው? ስጋ እንዴት ባላለው? ማኪያቶ ነት በዚህ አምጥቼ በዚህ ጨምሮ በዚህ በልቼ በዚህ ብሎ በዚህ አሳብ እንለው። ምግቡ ስለሚቀርብለት ስጋ የሚያስብ የለ ያን ያህል ይጨነቃል። ሌላ ስለልብስራቸው ስለሚለብሰው ስለሚለብሰው ሰው ይጨነቃል። ልብሱ ስለሚያርፉበት ሰውነት ግን አይጨነቃል። ንስሐ ገብቻለሁ ወይ? ፈቃዱን አድርጌያለሁ ወይ? ከኃጢአት ወጥቻለሁ ወይ? ቅዱስ ስጋውን ክቡር ደሙን ተቀብያለሁ ወይ? ድንገት መጠራኝና ተዘጋጅቻለሁ ወይ? ማነው እርግጠኛ የሆነ አሁን እዚህ ዛሬ ነገር ስለመኖር ይሆናል? ማለት ነው። ለራዚህ መካከለ ይሆን እሄሩ ለነገም እናሳድሮ ስራ ያለን ቅዱሶች ለነገም እናሳድሮ አጥያት ያለን ብዙዎች ንስሐ ለነገም ተነጎድ ያምልቀው ብዙዎች ለነፍሳችን ለሰውነታችን አጥያት እንዲሰለጠንበት ጊዜ እንሰጠዋለን። አመት እንቀጥሮለታል። ሽምግልና እስኪደርስልለታል። እንደዚህ አይደለም፣ እንደዚህ አይደለም። ለስጋው የምናስበው ያህል ቅድሚያ አብልጦ ሊታሰብለት የሚገባው መንፈሳዊ ሕይወታችን ነው። ሰው አስቀድሞ የሚያስበው ግን ስለዚህ ስለሚለብሰው ስጋ ነው። እና መቀዳደምን ማስተካከል አለመቻል አለ። መቅደም ያለበት ካልቀደም ሁልጊዜ ጭንቀት ይኖራል። ሰው ስጋ ብቻ የለም። በመራ በመጠጣት በመልበስ መጠለያ በማግኘት ቢሆን ኖሮ በዚህ አለም ላይ በሕይወታቸው ጭንቀት የሚገጥማቸው ሰዎች ባኖሩ ነበር። ለምንድን ነው የምንጨነቀው? መቅደም ያለበትን ስለማናስቀድም። እኛ ልብሱን፣ መብሉን፣ መጠጡን፣ መጠለያውን፣ ተሽከርካሪን፣ ቁሳቁሱን የመሳሰለውን እናስቀድምና ጽድቁንና መንግስቱን መጨረሻ ላይ እናሰንፈዋል። እንዴት አድርገን ከጭንቀት ስለዚህ መቅደም ያለበትም ማስቀደም አለብን። ቀዳሚው ራሱ እግዚአብሔር መሆን አለበት። ዋናው ቀዳሚ እኛ መብላታችን መጠጣታችን አድጌታችን መሆናል። አስቀድማችሁ ጽድቁንና መንግስቱ ፈልጉ፣ እሹ፣ ሌላ ሁሉ ተጨምሮ ይሰጣችኋል። መጀመሪያ መፈለግ ያለብን እሱን ማወቅን ጽድቅን እሱን አውቀን ከእሱ ጋር እንዴት አብረን በትክክል መጓዝ እንዳለብን ነው ማወቅ ያለ እሱ ካወቅን ቁልፎ አለን ማለት ነው። ችግር ቢገጥመን ፈተና ቢያገኝ ብንታመም እኔ ትላንት አንድ ገዳም ወረድኩና በእውነት እዚህ መቶ መካከላችሁ ቆሞ ያባለጠጋ ሰው ሊሰብካችሁ እንዴት ደስ ይላል። አንድ 15 ደቂቃ ይሁን በኃይል ነው በቃ ቃል እግዚአብሔርን እዚህ ስንናገር ከምንናገርበት ኃይል በላይ በኃይል እንደዚህ ነው። ጽድቁንና መንግስቱን ማስከ አስቀደም ሁሉ ይሆናል። ሸምግሎ አለ ጤና ስኳር የለ ጉበት የለ ኩላሊት የለ ምን የለ። እግዚአብሔርን ሲጠጉ በእውነት ደህንነት አለ፣ ጤንነት አለ፣ በረከት አለ፣ ሰላም አለ። በሽታውን ቢሆን ታግሶ በሰላም አመስግኖ መኖር አለ። ቅዱስ ጳውሎስ ለቆሮንቶ ሰዎች በጻፈው መልእክቱ ላይ ገልጦታል። ሽ ትምህርት ላይ በኋላ ላይ ታገኙታላችሁ። ይታመም ነበር፣ በጣም የሆድ ህመም ነበር። ሶስት ጊዜ አስመጥቶ እግዚአብሔር እንደጌታ ነው። እባክህን አለቅን አልቻልኩትም። አይደለም ኃይሌ በድካም ይፈጸማልና ተዋል ቶ እኛ ስንደክም የእግዚአብሔር ኃይል በግልጽ ልዩነቱ ይታያል። የእኛን ድካምና የእግዚአብሔርን ኃይል ልዩነት ማየት የሚፈልግ ከሆነ እኛ በትክክል ደካሞች መሆናችን ማወቃለን። አንተ ደካማነትን በትክክል የምታውቀው በሆድ ህመም የተነሳ ያን ጊዜ አንተ ስትደክም ኃይለ ይገለጣል። እሱም ያን ተቀብሎ በደስታ ታላቅ ነገርን እያደረገ እያመሰገነ ፍጹም በማይረጥፍ ማንም በማይወስድበት ሰላም እንደኖረ መጽሐፋችን ይናገራል። ማስቀደም ያለብን ካስቀደም እኛ አሁን የሚከተሉትን ከፊት አስቀደም የሚቀድሙትን አስቀረም ወይም ከኋላ አስቀደም ከፊት ያሉት ሆኑ ሊያጽናኑ ሊያረጋጉ የሚችሉ ስላልሆኑ እንጨነቃለን። እዚህ ማስቀደም ያለብን መቅደም ያለበት ማን ይቅደም? ማን ይቅደም? የመንግስተ ሰማያት ነ ማን ይቅደም? የጽድቅ ስራ ማን ይቅደም? እግዚአብሔር። እሱ ከቀደመ ሌላ ሁሉ ይሆናል። ሮሜ ምዕራፍ 4 ቁጥር 4 እስከ 8 ስናነብ አራተኛ ፈጽመን በእግዚአብሔር እንታመን። ቅዱስ ጳውሎስ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያፋልቅ አሁን በአእምሮ ውስጥ ምን የማይታሰብ ነገር አለ? ስንት ሎጂካል የሆኑ አስተሳሰቦች አሉ። እኛ የተማርነው ሎጂክ አይደለም ዓለምን የሚመራ እኛ ከተማርነውና ከምናውቀው ሎጂክ በላይ የሆነ ይሄ ነው የማንለው ለእውቀቱ መጀመሪያ መጨረሻ የሌለው ሰው የሚያስብበትና የሚመራመርበትን አእምሮ የፈጠረ ይህን ዓለም የሚያስተዳድር የሚገዛ የሚመራ ወደፊትም ይህን ዓለም ጠቅሎ ፍጥረታቱ ያመኑበትን ፈቃዱን ያደረጉትን በክብ ያላመኑበትን የሚቀጣ አለ። ማነው? ስለዚህ አትጨረቁ፣ ባንዳቻ አትጨረቁ። አእምሮ ሁሉ በሚያልፍ የሚያልፍ አእምሮ ሁሉ የሚያልፍ ወይም አእምሮ ሁሉ በሚያልፍ ስራውን የሚሰራ ዘ አእምሮ ሁሉ የሚያልፍ እንዴት ሆነ ብሎ መኖ የሰው አእምሮ አይደርስበትም። የሚያልፍ የእግዚአብሔር ሰላም ልባችሁንና ሀሳባችሁን በኢየሱስ ክርስቶስ ይጠብቃል። እናንተ የሚያስጨንቃችሁ በእሱ ላይ ጣሉ ጣሉ። የጸለያችሁ የማለዳችሁ የለመናችሁ አሳውቁ እንጂ አትጨነቁ። ስለዚህ በራሳችን ኃይል በራሳችን ችሎታ በራሳችን ጥበብ ሳይሆን በእግዚአብሔር እንመን። ይህም ደግሞ ፍልስፍና አይደለም፣ የአእምሮ ትሪክ አይደለም፣ መንፈሳዊ እንዴት ምስላችሁ ማመን ጊዜ በብልጣ ብልጥነት አለ። ሳምን እዛ ቤተክርስቲያን ሄጄ ወይ ስከታተል ወይ ሳስቀድስ የናይነ ነገር ባገኝ በዛ ተጠቀሜ እኔ ቄሱ ደግሞ ሰው ተዋውቄ ነገ ህይወቴ ለውጭ እያልኩ ከሆነ ይሄ ስሌት ነው። እውነት አለ፣ እውነት አለ። ፍጹም ለባለ በድህነትም ቢሆን ባይሰጠንም ቢጎልብንም ቢርበንም ቢጠላን እናምነዋለን። ያበላን እሱ፣ እኛ ለራሳችን አላመጣን። የመገበን እሱ፣ ዛሬን ያሳደረን እሱ፣ በጥበቃው ማደር የሚችል ቢሆን ሰው አሉ ስንት ነገር ተጠብቆ ይዘልቃል። ለሌላ እኮ ዘበኛ ልናቆም ይችላለን፣ ለቁጫቱ፣ ለሌላው በቤት ውስጥ ለሚተራመሰው አውሬ ሰው እያጠፋ ላለው የዱር አውሬ ለመሳ ስንት ጠባቂ አድርገን እንዘልቀዋል። እድሜን የሰጠሱ ሰው በየለቱ በዛሬዋ ቀድሚያችን አንድ ቀን ጨምሮ የሰጠን እግዚአብሔር የተመሰገነ የወስን ትልቅ ስሜት ሊሰጠን ይገባል። ማን የሰጠን ይልል። ስለዚህ በራሳችን ሰው በእሱ ልታሉ በመንፈሳዊ ነት ፈጽመን እሱ ያውቃል። መድኃኒዓለም ያውቅ፣ እግዚአብሔር ያውቅ። የእኛ እውቀት የእኛ ችሎታ የሚሰራው እግዚአብሔር ስናስቀድምበት እሱ ያውቃል። ስለዚህ ጭንቀት ምንጨነቅ ሆነ እግዚአብሔር የአለማመን ተግባራዊ ክህደት የኤቲስቶችን ቢሆን መገለጫ ምልክት የሚጨነቅ ሰው ችግሬን እኔ በራሴ እፈታዋለሁ የሚል ሰው። እኛ ችግራችን በራሳችን አምጣው። አባቶቻችን እናቶቻችን ያስተማሩ ችግር ሲገባቸው ይጨነቃሉ። አሁ ሲጨንቃቸው ጭንቀታቸው ሄደው ያራግፋሉ፣ ጥያቄያቸው ሄደ ያቀርባሉ። ለማን? ለማን? ለእግዚአብሔር። እኔ እፈታዋለሁ፣ እኔ መስያ በእጅነት እኔ አደርግለታል የሚል ካለ ይህ ኤቲስት ነው። ተግባራዊ ክህደት በመጫወት መንፈታ የለም። ልጆቻችን ቀላል ምሳሌ ስራቸው አሁን ቤት ስታያቸው እናንተም ትላላችሁ፣ ምን አለብህ ምን አለብሽ። እኔ ፀሐይ እየጠበስን የችግር እያገኝ መከራ እያየው አመጣላህ ነው ትበላለህ ትጠጣለህ እንደ ምን ባስቡ ምን እኛን ተማምኖ ነ ፈጽሞ የታመኑት ነገ ይባላል፣ ነገ ይጠመናል። ይሄ ልብስ ዛሬ በጥንቃቄ ካልያዝኩት፣ ይህን ጫማ ዛሬ በጥንቃቄ ካልያዝኩት ያልቃል፣ ነገ ምን አደርጋለሁ? አይሁ ከልጆቻችን ተምረን እኛም በእግዚአብሔር ላይ እንደዚህ ፈጽሞ ፈጽሞ ነው እኛ ላይ የታመኑት። እኛ ደግሞ ለልጆቻችን በእግዚአብሔር እንታመን፣ እነሱ በእኛ ለታመኑ እኛ በማን እንታመን? በእግዚአብሔር ምታምን። አብርሃም የተባረከው የተጠቀመ በዚህ በኦሪት ዘፍጥረት ምዕራፍ 12 ጀምሮ ስናነብ አባታችን አብርሃም እግዚአብሔር አንድ ትእዛዝ አዘዘው። አገርህን ዘመዶችህን ትተህ እኔ ወደማሳይህ አገር ሂድ። የት ነው የሚሄደው? እግዚአብሔር ርቀቱ ምን ያህል ሰው የሚሄደውን ቦታ ርቀቱ ቢያውቅ መቼስ ሚሄድ ብዙ ጓዝ አለው። ዛሬ እንደ ድሮ በአብርሃም ዘመን ደግሞ ብናስበው መጓጓዣ ግመል ያስፈልገዋል። ሩቅ የሚሄድ ከሆነ ደግሞ ለሚሄድበት መንገድ ያህል የሚበቃው እንደ ዛሬ ብዙ ሆቴሎች አሉ፣ ያን ማረፊያ ቦታዎች አሉ፣ መጠጥ እንደ ቀላሉ የሚገኝባቸው የሉም። ምድረ በዳ ነው። ነዋሪዎቹም ጥቂቶች ናቸው። ከአብርሃም በኋላ ነው ዘሩ የተባረቀው፣ እየበረከተ ይሄ። ስለዚህ ሚዘው ቀለቡ መስፈር አለበት። አሁን ለኛ ቢሆን ለጓዙ እንግዲህ የምንበላው እንጀራ ከሆነ ጤፍ መጫን አለ። ጤፍ ደግሞ በቁንታል ስለጫነው ራሱ አይበላም። ወይም ዝም ብለን ጤፉ እንጀራ ብለን ስለጠራ ነው እንጀራ ሆኖ በአየር ተንሳፎ አይበላም። ጤፍ በራሱ እንጀራ እስኪሆን ድረስ ብዙ ጓዛለሁ አለ ወይስ? ጤፍ እንዴት ነው ወደ እንጀራነት የሚለወጠው? ይፈጫል። ከተፈጨ በኋላ እርሾ ያስፈልገዋል፣ ይቦካል አለ። ከተቦካ በኋላ ይሰነበታል። ማውቂያ ውሃ ቃ ያስፈልገዋል ማለት ነው። ጤፍ ሊሸከመው ውሃ ቃ ሊሸከመው ጤፉና ደግሞ ውሃቃው ብቻው እንጀራ አያደርግም። እንደገና ሌላ ምን ያስፈልጋል? ጤፉ እንጀራ ሊሆን አብሲት መጣል አለበት ይሲል እንደሁኝ አለበት ይሲል ወንዶች ምነው ዝማላቸው? ልባችን አሳርፋቸው ኖሮ ሊሰጣቸው ወጣቶቹ ግን አጡ አጡ ወንዶች ወጣት ነው ይሻላል። ዋዳችሁ ከአንዳችሁ ማትማሩበት መካ እንዳያገኛችሁ ማለት ነው። እኔ በሁለት ወጣቶች ጋር አብረን ትንሽ ጊዜ ይኖረናል እና ተራ በተራ ወጥ ይሰራ ተብሎ ውስጡን እስከ አፋፉ ድረስ ሞልቶ ሽሮ ኖራል። ከዛ ላዩ ላይ ሽሮ ሲጨምርበት ሲጨምርበት አዋፋ ነው። ቤት ውስጥ ያለው አንድ ድስት ነው። እኔ ዲክታት ስለዚህ አሉ የሌላ ክፍላቸው አታስብ ወጭስ የምትረዱበት ጊዜ ይመጣል። አሁን እንዴት እንደዚህ ያሰበል ጥሩ ይችላል እነግራቸዋለን። ህይወት ማለት ነው ከተማ ለከተማ መዞር አለ። ይካፍ ዛሬ እንትን ነበረ ቶፕስ ነበረ እንትን ነበረ መባል አይሰራቸውም። ሰልት ናት ሰ ስለዚህ አብሲት ይጣራል። አብሲት ብረድስት ይፈልጋል፣ ውሃ ይፈልጋል፣ ውሃ ደግሞ እንስራ ይፈልጋል። ረድስ እንስራ ውሃ ጋር ጤፍ ተበቀጡ አብርሃም ይሸክም እሱና ሳራ ናቸው። ውጣሉ ዜ የት እንደሚሄደው ደግሞ አሁን እንደገና ፊቱ ተጥሎ እንደገና ምጣድ ያስፈልጓላል። ምጣዱ በራሱ የአፊት የተጣለበት እንዲጦስ ናችሁ ስታዞሩት እንጀራ አያወጣ። ማሰሻ ይፈልጋል ጨርቅ፣ እንደገና ጎመንዘር ይፈልጋል። ጎመንዘር መቆላት አለብን በምጣድ ያስፈልጋል። ከቆልቶ ጥሪያው እንዳይመስላቸው ይወቀቃሉ። ጠጫስበተመጠጠ ይሄ የእንጀራዎች ነው። ለወጡም ደግሞ ሌላ ባዛ ውጣ አሉ። ምን ይዞ ይውጣ? ና ውጣ፣ እኔ ታምነህ እንደሆነ ውጣ። ወጣ የሄደበትን አገር ርስት አድርጎ ባርኮ ሰጠው። ስትወጣ እኔ አንተን ዘርህንም እባርካለሁ፣ ከባህር አሸዋ ይልቅ ከሰማይ ከዋክብት ይልቅ አበዛዋለሁ። ግን ስትወጣ ነው ስትወጣ ይሻል። አምሮ ወጣ፣ ባረከው፣ የተባረከ ሊሰጠው እስፈጣሪ ድረስ እየታሰረ እየተመራረጠበት እንኖራለን። አብርሃም የሚያስጨንቀን እንደዚህ በዘይቤ ላይ መጣል። ይሄ ካለፍያም ካለፍ በጓዝ ብዛት አለ እንዲወት የምትመራው አለማብዛት ማይገባ ነገር አለማብዛት። ሁልጊዜ ቻርት ስለጻፋችሁ ፕሮግራም ስለወጣችሁ አለ እንዲወት የምትመራው መጀመሪያው ሊስቱ ላይ ባለቤቱን አስቀምጡት። እሱ ካለ ህይወትን ሁሉ አስተካክሉ። ጭንቀትን ሲገጥም ጭንቀትን ፈቶ መፍትሄ ሰጥቶ ህይወት ይባላል። ስለዚህ እንግዲህ አሁን ሁሉ ሰው ተደራጋሚ የሚያሰጡት ሲሆን አሁን ቀላላለ ሰው ወጥቶ ሳይመለስ ሲቀር ሁላችንም ለያዘን ነው ሆን በገጠ ግን እንግዲህ ምን ናለ መልሰን አሁን ልንጨቀቀው እዚህ መካከል ብትኖ ቤተሰቦቻቸው ልትጨለቁ ይሄ ምንም አያደርግላቸው መፍትሄ አይደል። እምትወርዋላቸው አሁን እዚህ መካከል በዚህ ስራ ያለ ትጨለቁ ነው እግዚአብሔርን ታምናት ደፏል። ለማስታወሻ ያህል የሚገጥም ነገር አድርገት ቆጣ። ደግሞ በኢትዮጵያ እኛ ጠባቂያችን እግዚአብሔር አየር መንገዱ ስንት ሀገር ነው የሚዞረው? ስንት ሀገር ነው የሚደርሰው? በቀን እግዚአብሔር ይጠብቃል። ይጠብቃል አይጠብቃል? ሄደን ለመማር ገጠር ሰውነታችን እንድናስብ ነገም ድገት እንደዚህ መጠራት እንዳለለብ እንድንለት ደግሞ የቤቱ ራሶች ምልክቶች እነሱ ናቸው ብለን ህይወትን በእነሱ ድምዳሜ እንዳንሰጥ እነሱም አልፈው እየኖርን እንደሆነ እያኖረን ያለ እግዚአብሔር እንደሆነ እንዲያውቁ ቤተሰቦቹ አይኖቻቸው ወደ ባለቤቱ እንዲያነሱ በተጨነቁ ጊዜ የሚበጣው ፈቃዳቸው እንዲመለከቱ አደረገብ ምን ያሉ በስሌቱ አምትራት የያይቱ ስትገቆይቱ ነው 12 ቀን እንግዲህ በህክምና ሙያ 12 ቀን ሰው እህል ሳይበላ ቆይቶ ይወጣል እንዴ? ተፈረስራችሁ ስንት ቀን ነው ቢበዛ ይቆያል የሚባለው? ቱርቤ ስትና ግን እግዚአብሔር ና ያችላል ገና ነገር የሚወጣ ይኖራል ተነወረ እሱም ብቻ ንታመ ነው የሚያስጨንቀን በሱ ላይ ይመጣል። ሁሉን አስምተን መፍትሄ የሰጠን አንዘንቆ የሚመጣውን የሚፈታ እሱ እግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። ብዙ የቀሩ ስላይዶች አሉ። እነሱን እናንተ ሲመጣላችሁ አንብቡ። እነዚህን አደጋ የገጠማቸውን ቤተሰቦች አምላክ ወለታት ናቸው። እኛንም ተዘጋጅተን ሁል ቀን ለመኖር ያብቃል። የትም ብንኖር የተዘጋጀ ሰው ቁጭ የለበት መስመር ያዘ ሰው። ስለዚህ ከዚህ ትምህርት ወስደን ተዘጋጅተን መኖር ነው። እኛ የነገር ጌቶች አይደለም። ዛሬ መኖራችንን ነው። ስለዚህ ዛሬ እሱ በጨርነት ያሳድረን ከነገ ጀምሮ የምሳ ሰዎች እንሆን ተዘጋጅተን እንጠብቀው። አሁንም የእሱ ጨርነት የመቤታችን አማራጅነት አይለ ለጸሎትን እነሳ